የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ህዳር 22 2013 ዓ.ም ተመረጥ ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል የኮሮና ቫይረስ ርጭት እጅግ እየተባባሰ መሄዱንና የጽኑ ህሙማን ቁጥር በከፍተኛ ሁኔታ መጨመሩን የሚዳስስ ዘገባ አለን።
ሀገራችንም የሚያሳየው መረጃ የተጠኑ ጥናቶችም የሚያሳዩት ቫይረሱ ርጭት በህብረተሰብ ደረጃ እየተስፋፋ መሆኑን ነው።
ጉዳዩን አስመልክተው ዛሬ መግለጫ የሰጡትን የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳን የሰማችኋቸው። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።
ግልጽ የሆነ መረጃ አይሰጠንም። በዛ ደግሞ በጣም ሆፕ አፕ አድርገን ከዛ እንደገና መራዘም ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው እና ላልተወሰነ ጊዜ የተባለ ነው የሚራዘመው እና ወይ ቁርጣችንን ብናቅ አንድ ነገር ነው እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው።
በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት የ12ኛ ክፍል ሀገር አቀፍ ፈተና ላልተወሰነ ጊዜ በመተላለፉ ስጋታቸውን ካካፈሉን ተማሪዎች መካከል አንዷ የሆነችውን የአብጌቱን የሰማችኋት። የሌሎችን ተማሪዎችን ድምፅ ያካተተው ፕሮግራም ወደኋላ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኢትዮጵያ ውስጥ ጦርነት ሙሉ ለሙሉ እንዲቆም ጠየቁ። የውጭ ጉዳይ ሚኒስትሩ ትላንት ባወጡት የትዊተር መልእክት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንና ትግራይ ውስጥ እየተካሄደ ያለው ውጊያ ሙሉ ለሙሉ እንዲቆም መጠየቃቸውን አስታውቀዋል። ንግግር እንዲጀመር ነጻ፣ ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ አገልግሎቶች አቅርቦት እንዲኖር ጠይቄያለሁ ሲሉ ፖምፔዮ በዚሁ ትዊታቸው ላይ አስታውቋል። የስልክና የኢንተርኔት አገልግሎቶች እንደተቋረጠ በመሆኑ ክልል ውስጥ ያሉት ሁኔታዎችን በቅርበት ለማወቅ አልተቻለም። በሌላ በኩል ግን 43,000 ኢትዮጵያውያን ግጭቱን ሸሽተው ሱዳን መግባታቸውን ያስታወቀው የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ለስደተኞቹ እርዳታ ማቅረብ የሚያስችለው የ147 ሚሊዮን ዶላር ድጋፍ እንዲደረግለት ጠይቋል። በሌላ በኩል በህወሓት ቁጥጥር ስር ነበሩ የተባሉ ከ1100 በላይ የመከላከያ ሰራዊቱ አባላት ወደ አማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን መግባታቸውን የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ወደ ዞኑ ከገቡት ውስጥ በጦርነቱ የቆሰሉ እንዲሁም በረሃብና በህመም የተዳከሙ እንደሚገኙባቸውም የመምሪያው ኃላፊ አቶ ጳውሎስ በላይ ለአሜሪካ ድምጽ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደቡብ ሱዳን ላይ ጥሎት የነበረውን የጦር መሳሪያ እገዳ እንዲያድስ አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብቶች ተሟጋቹ ቡድን ትላንት ባወጣው መግለጫ ደቡብ ሱዳን ውስጥ ተኩስ የማቆም ስምምነት ቢደረስም ባለፈው የካቲት ወር ላይ የአንድነት መንግስት ቢመሰረትም በሲቪሎች ላይ የሚፈጸሙት ግፍ፣ የጭካኔ አድራጎቶችና የጦር ወንጀሎች በዚሁ በአውሮፓውያኑ አመት በአራት እጥፍ ማሻቀቡን አመላክቷል። የጸጥታ ጥበቃ ምክር ቤቱ በደቡብ ሱዳን ላይ የመሳሪያ እገዳ የጣለው እንደ አውሮፓውያን አቆጣጠር በግንቦት 2011 ዓ.ም ሲሆን ባለፉት ሁለት ዓመታት በተከታታይ አራዝሞታል። ዋና መስሪያ ቤቱ ኒውዮርክ የሚገኘው አምነስቲ ኢንተርናሽናል የቡድኑ ከፍተኛ አማካሪና የመሳሪያ ጉዳዮች መርማሪ ብራያን ካስትነር ትላንትና ለአሜሪካ ድምጽ በሰጡት ቃል የመንግስቱ ኃይሎች የያዟቸውን የጦር መሳሪያዎች የሚጠቀሙባቸው ኃላፊነት በጎደለው ሁኔታ በመሆኑና ብዙ ጊዜም የጭካኔና የግፍ አድራጎቶቹን የሚፈጽሙት እራሳቸው በመሆናቸው ነው ብለዋል። ደቡብ ሱዳን ላይ ተጥሎ በቆየው የጦር መሳሪያ እገዳ አፈጻጸምና በውጤቱ ላይ የጸጥታ ምክር ቤቱ ከታህሳስ 6 በፊት የመንፈቅ ግምገማ ከማድረጉ በፊት ነው አምነስቲ ኢንተርናሽናል ሪፖርቱን የማራዘሚያ ጥያቄውን ያቀረበው። የኮቪድ-19 መግነን HIV በደማቸው ውስጥ ያለ ሰዎችን የጤናና የሌሎች አገልግሎቶችን በአግባቡ ማግኘት እንዳይችሉ ያደረገ መሆኑን የመንግስታቱ ድርጅት የኤድስ መቆጣጠሪያ መርሃ ግብር UNAIDS አስታውቋል። ኮሮና ቫይረስ HIV ኤድስን ለመከላከልና ለመቆጣጠር እየተካሄደ ባለው ስራ ላይ ባሳረፈው ጫና ሰበብ በመጪው የአውሮፓውያኑ አመት ውስጥ ከ123,000 እስከ 293,000 ሰው ለHIV ቫይረስ ሊጋለጥ እንደሚችልና ከ69,000 እስከ 148,000 ሰው ደግሞ በኤድስ ምክንያት ሊሞት እንደሚችል መርሃ ግብሩ ተንብዮአል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳነው ፕሮግራም እንለፍ። የኮሮና ቫይረስ ወረርሽኝን አስመልክቶ በህብረተሰቡ ዘንድ የሚታየው ቸልተኝነትና መዘናጋት ስርጭቱን እያባባሰ ነው ሲል የኢትዮጵያ ጤና ሚኒስቴር ገለጸ። የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ እንደገለጹት የዛሬውን የህሙማን መረጃ ሳይጨምር ጽኑ ህሙማን ክትትል ውስጥ ያሉ ታማሚዎች ቁጥር 300 ደርሷል። ያስገዳጅ መመሪያ ተነስቷልና ኮሮና የለም ብለው ብዙዎች ራሳቸውን ለቫይረሱ ያጋለጡ ቢሆንም አስገዳጅ መመሪያው አሁንም በስራ ላይ እንዳለ ነው ዳይሬክተሩ ያስረዱት። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተከታዩን ልካለች።
በሀገሪቱ የኮቪድ-19 ቫይረስ ከተከሰተ ወዲህ እስከ ህዳር 22 2013 ዓ.ም ድረስ ባለው መረጃ መሰረት በኢትዮጵያ ናሙና የተወሰደላቸው ሰዎች ቁጥር 1,600,000 በላይ ናቸው። ከነዚህ ውስጥ 110,074 ሰዎች በቫይረሱ ተይዟል። 1,706 ሰዎች ደግሞ ህይወታቸው በዚህ በሽታ ማለፉ ነው የተገለጸው። 73,808 ሰዎች ከቫይረሱ ሲያገግሙ የዛሬው መረጃ ሳይጨምር ከ34,558 ሰዎች በላይ ደግሞ የቫይረሱ ተጠቂ መሆናቸውን የጤና ሚኒስቴር መረጃ ያሳያል። የኢትዮጵያ ጤና ሚኒስቴር ኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ እንደገለጹት የኮሮና ቫይረስ ወረርሽኝ ከወትሮ እየጨመረ ነው።
ሀገራችንም የሚያሳየው መረጃ የተጠኑ ጥናቶችም የሚያሳዩት ቫይረሱ ስርጭት ህብረተሰብ ደረጃ እየተስፋፋ መሆኑን ነው የሚያሳየው። በሌላ በኩል ግን አሁን ላይ ለየት ባለ መልኩ እያጋጠመን ያለው ችግር ጥንቃቄ የማድረጉ የመዘናጋት ብቻም ሳይሆን ኮሮና የለም እስከ ማለት መድረስ ይህንን እንደ አቋም ይዞ የማራመድ ብዙ ቦታ እየታየ ነው ያለው። ይሄ ከባድ ችግር ነው። ቫይረሱ ስርጭት በጣም እየጨመረ ነው ያለው። ስርጭት ብቻ ሳይሆን በየቀኑ የሚሞቱ ሰዎች ቁጥር ግን እየጨመረ ነው። በጽኑ ህመም ላይ ያሉ ሰዎች በየቀኑ ከ300 በላይ ነው እየታየ ያለው። ያለን መረጃ ይህንን ነው የሚያሳየው። ከዚህ ጋር ተያይዞ ግን የኮሮና የለም አቅልሎ የማየት የቫይረሱን አደገኛነት የመርሳት ስቃዩን የመርሳት ችግሮች በየቦታው ከአዲስ አበባ ከተማ ጀምሮ ለየት ባለ መልኩ ይህ ችግር እያጋጠመ ነው ያለው። እንግዲህ በዚህ ላይ ምን አይነት ስትራቴጂ መከተል አለብን፣ እንዴት ህብረተሰባችንን የቫይረሱን አደገኛነት እያሳየን አሁን ተጨባጭ በጤና ተቋማት ላይ በተለይም ደግሞ በሕክምና ማዕከላት ላይ ለኮቪድ በተዘጋጀ ሕክምና ማዕከላት ላይ በዚህ ቫይረስ እየተሰቃዩ ያሉ ወገኖቻችንን ማሳየት የምንችልበት ህብረተሰቡ ከመዘናጋት ወጥቶ በተለይም ደግሞ ቫይረሱን አቅልሎ ማየትና ቫይረሱ የለም እስከ ማለት የደረሰው በጣም አደገኛ ስለሆነ ይሄንን መቀልበስ መቻል አለብን።
በተለይ የአስገዳጅ መመሪያ መነሳቱን ተከትሎ ህብረተሰቡ ዘንድ መዘናጋት እንዳለ የገለጹት ኃላፊው አዲስ መመሪያ እንዳለ ጠቅሷል።
የአስቸኳይ ጊዜ መነሳት ጋር ተያይዞ ያጋጠመ የክፍተት አለ። ግን የመመሪያ ክፍተት ደግሞ በአዲሱ መመሪያ ወጥቷል። የመመሪያ ችግር የለም። ዋናው በቁርጠኝነት ያንን ተግባራዊ የማድረግ ችግር ነው እንጂ አሁን ህብረተሰቡ ከማወቅ አንጻር ቫይረሱ ምን እንደሆነ የመከላከያ መንገዱ፣ መተላለፊያ መንገዶቹ እና ሊወሰዱ የሚገቡ ጥንቃቄዎችን አብዛኛው ሰው አውቆታል። ከመመሪያም ጋር ተያይዞ ብዙ ችግር የለም። ግን ያንን ተግባራዊ የማድረግ በተለይ ልክ እንደ ከዚህ በፊቱ በክልከላ ማስቀጠል አስቸጋሪ ነው። በራሱ ከኢኮኖሚ አንጻር እያንዳንዱ ሰው በዕለት ተዕለት ተግባር ውስጥ ማድረግ የሚገባቸውን ጥንቃቄዎች እያደረገ ከኮሮና ጋር አብሮ መኖርም ስለሚቻል ኮሮና እስከሚወገድ ድረስ ያንን እየተለማመን ግን ጥንቃቄ እያደረግን ኮሮናን መከላከል ስለሚቻል፣ መከላከል ብቻ ሳይሆን መቆጣጠርም ስለሚቻል ይህንን ደግሞ አድርጎ አሳይቶ በዓለም ላይም ተሞክሮ ያላቸው ሀገሮችም አሉ።
የቫይረሱ ስርጭት እየጨመረ መምጣቱን የጠቀሱት ዶክተር ተገኔ መንስኤውንም አብራርቷል።
ከዚህ በፊት እንደምናስታውሰው በዘመቻ መልክ ተሰርቶ እስከ 20,000 በየቀኑ ማውጣት ተችሎ ነበረ። በመደበኛው አሰራር ግን ይሄ በቀን አሁን ላይ እስከ 6,000 እና ከዛ በላይ ነው እየወጣ ያለው። የዚህ የላብራቶሪ ውጤት መቀነስ የተለያዩ ምክንያቶች ይኖሩታል። አንደኛ በህብረተሰቡ ዘንድ ራሱ ምልክት የሚታይባቸው ሰዎች ቶሎ ሪፖርት ያለማድረግ፣ ሳምፕል ለመስጠትም ፈቃደኛ ያለመሆን፣ እንደዚያን ችግሮች እያየን ነው ያለ ነው። በእኛም በኩል የተለያዩ ማነቆዎች ነበሩ። ያንን ለመፍታት እየተሰራ ነው ያለው። የባለሙያዎች ተነሳሽነትም እንዲጨምር፣ ሞመንተሙን ጠብቆ እንዲሄድ ለማድረግ መሰራት አለበት። ከሌሎች ላብራቶሪ የምርመራ ማዕከላት እጥረት የለብንም። ከዜሮ ተነስተን 64 ላይ ደርሰናል። እነዚያ በሙሉ አሁን ስራ እየሰሩ ነው። በሙሉ አቅም ያንን ለማሳደግ ላይ ትንሽ ክፍተት አለ እንደተባለው፣ ግን ደግሞ በመደበኛ አሰራር ኢቭን ከ6,000 እና ከዛ በላይ እያወጣን ነው ያለ ነው። እሱ ላይ መታየት ያለባቸው ነገሮች እንዳሉ ሆኖ ግን በተለይ ከዚህ ከሬዚስታንስ ጋር ተያይዞ ያጋጠመ ያለው ችግር ዋናው ችግር እሱ ነው የሚል እምነት ነው ያለን። በዚህ ላይ መስራት ይጠበቅብናል። ሁሉም አካል ኮሮና የለም የማለት እና አቅልሎም የማየት ቫይረሱን አደገኛነት የመስራት የመጠራጠር ሁኔታዎች ታይቷል። ይህም በግልጽ መነጋገር እና ይህ ችግር መቅረፍ በጣም አስፈላጊ ነው የሚሆነው።
ኮቪድ-19 አስከፊ በሽታ ነው ያሉት ዶክተር ተገኔ ህዝቡ ዛሬን በህይወት ኖሮ ነገን ለማየት በሕክምና ባለሙያ የሚሰጠውን ምክር ሳይሰላች ተግባራዊ ማድረግ አለበት ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በኮሮና ወረርሽኝ ምክንያት ሳይሰጥ የቀረው የ2012 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በዘንድሮ ዓመት ህዳር ወር ላይ እንዲካሄድ ታቅዶ የነበረ ቢሆንም ባለው ወቅታዊ የሀገር ጉዳይ ምክንያት ለመሰጠት ባለመቻሉ በድጋሚ ላልተወሰነ ጊዜ መራዘሙን የትምህርት ሚኒስቴር ከሳምንት በፊት አስታውቋል። ይህ ውሳኔ ፈተናውን ወስደው ወደ ከፍተኛ ተቋማት ለመግባት ከዓመት በላይ ሲዘጋጁ የቆዩ ተማሪዎችን እንዳሳሰባቸውና ተስፋ እንዳስቆረጣቸው ለአሜሪካ ድምጽ ተናግረዋል። የ12ኛ ክፍል መልቀቂያ ፈተና ለመውሰድ ከሚጠባበቁ ተማሪዎች ጋር የተደረገው ቆይታ እንዲህ ተሰናድቷል። እንደ ቀድሞ ቢሆን አዲስ አበባ ቦሌ ክፍለ ከተማ ውስጥ የሚገኘው ኢትዮ ፓረንትስ ትምህርት ቤት ተማሪ የሆነችው የአብጌቱ የ12ኛ ክፍል ብሔራዊ ፈተናዋን መውሰድ የነበረባት በ2012 ግንቦት ወር ላይ ነበር። ዘንድሮም በከፍተኛ ትምህርት ተቋም ውስጥ ገብታ የምትመኘውን የኮምፒውተር ሳይንስ ትምህርት እየተማረች ይሆን ነበር። በአጭር ጊዜ መላውን ዓለም ባዳረሰው የኮሮና ቫይረስ መዛመት ምክንያት ግን ትምህርት ቤቶች በመዘጋታቸው ባለፈው ዓመት ግንቦት ወር ላይ መሰጠት የነበረበት የ12ኛ ክፍል ሀገር አቀፍ ፈተና እንዲሰረዝ ሆነ። ይህ ውሳኔ ለአብና ጓደኞቿ አስደንጋጭ ነበር።
መጀመሪያ ላይ ያው ለትንሽ ጊዜ ነው የሚራዘመው ብለን ነበር ያሰብነው እና ያን ያህል ኢፌክት አልነበረውም መጀመሪያ። ነገር ግን እየቆየ ሲሄድ እና በጣም ጊዜ እየተገፋ ሲሄድ ትንሽ ውጥረት እና ጭንቀት ነበረ። ይሄ ነገር ሊቀር ነው ወይ ምናምን የሚል በጣም ያናድዛል። እኔ ተናድጃለሁ በበኩሌ። ምክንያቱም በቃ ሙሉ ጊዜያችንን ሰጥተን ይህን ሁሉ ጊዜ ስናጠና እና ለመገላገል እንትን ስንል ነበረ። አሁን ጭራሽ ገፋ። የማጥናት ጊዜያችንን እና ለሌላ ነገር የምናውለውን ጊዜ የባሰ ያጠፋብን የመጣው።
ትምህርት ቤቶች ለሰባት ወራት ተዘግተው ከቆዩ በኋላ የትምህርት ሚኒስቴር ዳግም ለመክፈት ባደረገው ሙከራ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከህዳር 28 እስከ ታህሳስ 1 እንዲሰጥ ተወስኖ ነበር። ሆኖም በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት ፈተናው ላልተወሰነ ጊዜ እንዲራዘም መደረጉን የትምህርት ሚኒስቴር ዴታ አቶ ሚሊዮን ማቴዎስ ህዳር 15 ላይ በሰጡት መግለጫ አስታወቁ።
አሁን ባለው ሁኔታ ከአንድ ማይከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋርና ሁሉም መዋቅር ሁሉም የፖለቲካ አመራር ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም በንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎቹን ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው።
ይህ ውሳኔ የአብን ጨምሮ በዘንድሮ ዓመት ፈተናውን ለመውሰድ የሚጠባበቁ ከ800,000 በላይ የሚሆኑ የ12ኛ ክፍል ተማሪዎች እጅግ ያሳዘነ ነበር።
ብዙዎቻችን ተስፋ የመቁረጥ ስቴጅ ላይ ነው ያለ ነው። ግን ከዚህ በፊት ያላጠኑ ሰዎች ይህንን ጊዜ ለመጠቀም የሞከሩ ነው ያሉት። ሁለተኛ ቻንስ እንደመሰጠት ነው ብለው ወደ ጥናት በጣም የገቡ ሰዎችም አሉ። በዛው ልክ ደግሞ ተስፋ ቆርጠው ጭራሹን የተውት ልጆችም አሉ። አሁን ለምሳሌ ሜዲሲን የሚገባ ሰው እንደ 8ኛ ዓመት እንደ መቀመጥ ማለት ነው። እና ብዙ ዓመት ከዚህ በኋላ ለሚማር ሰው እቺ አንድ ዓመት በጣም ትልቅ ኢፌክት አላት።
በተመሳሳይ ፋውንቴን ኦፍ ኖሌጅ በተሰኘው ትምህርት ቤት ባለፈው ዓመት የ12ኛ ክፍል ትምህርቱን ማጠናቀቅ የነበረበትና ሶፍትዌር ኢንጂነሪንግ ለማጥናት የሚመኘው ግሩም አለማየሁ ለሁለተኛ ጊዜ ፈተናው መራዘሙ ብቻ ሳይሆን ከዚህ በኋላ መቼ እንደሚሰጥ አለመታወቁም ተማሪዎችን ተስፋ አስቆርጧል ይላል።
አዎ በጣም ደስ ነው አድርጓል። አሁን በቃ ሙስ ተማሪው በጣም ተስፋ ቆርጧል። ቀላል አይደለም ቤት ውስጥ መዋል ዝም ብሎ ሳይማር አይደለም። ከኔ ያንስ እንኳን ስነግርሽ አሁን ለምሳሌ በጣም ተስፋ ቁርጫለሁ። ቢያንስ ቀኑን እንኳ ባለማወቃችን በጣም ተስፋ ቁርጫለሁ። ምክንያቱም በምን ሁኔታ አሁን አጥምተን እስካሁን እንኳ ያለውን ነገር አጥምተን ያለመፈተን ነገር ስለተፈጠረ በቃ ምንም ከዚህ በኋላ ምንም ዋስትና ስለሌለ ብናጠናም ምንም የሚፈጠር ነገር የለም። ስለዚህ ምንም የምናውቀው ነገር የለም እስካሁን።
ሌላው ያነጋገር ነው አዲስ አበባ ውስጥ በሚገኘው ጊብሰን ዩዝ አካዳሚ የ12ኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው መርሶ አስገዶም አብርሃ በዘንድሮ ዓመት በካናዳ በሚገኝ ከፍተኛ የትምህርት ተቋም የቢዝነስ አድሚኒስትሬሽን እና ፋይናንስ ትምህርቱን ለመከታተል እድል አግኝቶ ነበር። በኮሮና ምክንያት ሀገር አቀፍ ፈተናው ሲራዘም የዩኒቨርሲቲ መግቢያውን ጊዜም ለጥር ወር አራዝሞት የነበረው መርሶ አስገዶም ቀጣዩ የፈተና ጊዜ አለመታወቁ ያገኘውን የውጭ ትምህርት እድል እንዳያበላሽበት ይሰጋል።
በህይወታችን ላይ አሁን ለዩኒቨርሲቲ ተማሪዎች አንደርግራጁዌቶች ነን። እንትን ኦንላይን ክላሶች ጀምረን ነበረ ለማትሪክ ብለን እዚሁ ቀርተን፣ ያው ለአንዳንድ አድሚሽንም ለአፕሊኬሽን ለውጭ ሀገርም ማትሪክ ያስፈልገናል እና ያው ለማትሪክ ብለን ነበር የቀረ ነው። እዛ ሄደን ውጭ ሀገር ሄደን ፕሌስመንት ፈተና ከምንፈተን እዚሁ የሆነ ማትሪካችንን ጨርሰን እንሂድ በማለት ነበር እና ያው እንደገና ሲራዘም ውጭ ሀገር የምንሄድበትን ሰዓት በየጊዜው ዲፈር ማድረግ ነበረብን። አሁን ሴፕቴምበር ኢንቴክ ውስጥ ነበር መግባት፣ ለፎል ሴሚስተር ነበረ የተቀበሉኝ። ከዛ በኋላ እንደገና ለማትሪክ ብዬ ወደ ጃንዋሪ አስተላልፌዋለሁ። አሁን ደግሞ እንደገና ሲራዘም ያው ከጃንዋሪ ያልፋል። እንግዲህ ወደ ቀጣይ ምት ዲፈር ማድረግ ነው ያለው አማራጭ እና በዚህ መልኩ አብሏቶናል።
የ12ኛ ክፍል ፈተና ተጠባባቂዎቹ ተማሪዎች ቀጣዩ የትምህርት ህይወታቸው ምን ሊመስል እንደሚችል ግራ ተጋብተዋል። በትምህርት ሊያሳልፉት የሚገባው ጊዜም በማህበራዊ ሚዲያዎች ላይ ያለ አግባብ እየጠፋ መሆኑም ያሰጋቸዋል። ስለዚህም ይላሉ ትምህርት ሚኒስቴር ቢያንስ ያለውን መረጃ በየወቅቱ ሊያደርሰን ይገባል ሲሉ ይጠይቃሉ።
ግልጽ የሆነ መረጃ አይሰጠንም። በዛ ደግሞ በጣም ሆፕ አፕ አድርገን ከዛ እንደገና መራዘም ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው እና ላልተወሰነ ጊዜ የተባለ ነው የሚራዘመው እና ወይ ቁርጣችንን ብናቅ አንድ ነገር ነው እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው እላለሁ።
እኔም ማስተላለፍ ፈልጉ በቃ ቢያንስ እንኳን ኢንፎርሜሽን ቶሎ እንድናገኝ እንደደረግ ነው በቃ በቀን በቀን እንኳን የሚሰሩትን ኢንፎርሜሽን ቶሎ ቶሎ እንዲነግሩ ምክንያቱም የኛ ህይወታችን ስለሆነ በየቀኑ የሚሰሩትን ነገር ኢንፎርሜሽን ሰጥቶ ባጭሩ ማትሪክን እንዲፈትኑ ነው።
የትምህርት ሚኒስቴር የ12ኛ ክፍል ፈተናን ላልተወሰነ ጊዜ ቢያራዝምም የ8ኛ ክፍል ፈተና ግን እንደ ክልሎች ዝግጁነት በተያዘለት ጊዜ ከታህሳስ 1 እስከ ታህሳስ 30 ባለው ጊዜ ውስጥ እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የ12ኛ ክፍል ብሔራዊ ፈተና ተፈታኞቹን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። አሁንም ከትምህርት ጉዳይ ሳንወጣ በአማራ ክልል ግጭት ተከስቶባቸው በነበሩ አዋሳኝ አካባቢዎች ትምህርት መጀመሩን የአማራ ክልል ትምህርት ቢሮ ገልጿል። የ8ኛ ክፍል ክልል አቀፍ ፈተናም ከታህሳስ 12 እስከ 14 እንደሚሰጥ የትምህርት ቢሮ ኃላፊው ዶክተር ይልቃል ከፈለኝ ገልጸዋል። አስቴር ምስጋናው ዝርዝሩን ከባህር ዳር ልካለች። ቀጥሎ ይቀርባል።
ከኮቪድ-19 ጋር በተያያዘ ተቋርጦ የነበረውን ትምህርት ለማስጀመር ተችሎ ነበር ይላሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፈለ። የተከፈተው ትምህርት ብዙም ሳይቆይ በሰሜኑ የሀገሪቱ ክፍል ከተካሄደው ህግን የማስከበር ዘመቻ ጋር በተያያዘ ትምህርት ቤቶች መልሰው እንዲዘጉ ሆነዋል። ከትናንት ሰኞ ጀምሮ ህግን የማስከበር ዘመቻው በተካሄዱባቸው አዋሳኝ አካባቢዎች ያሉትንም ጨምሮ ትምህርት ቤቶች ተከፍተዋል ብለዋል።
አሁን በተጨባጭ በክልላችን በተለይ በወሰን አካባቢ አንጻራዊ ሰላም እየሰፈነ በመሆኑ ትምህርት ቤቶች ስራ እየጀመሩ ይገኛሉ። በተለይ በሰሜን ወሎ፣ በዋግምራ፣ በሰሜን ጎንደር፣ በማዕከላዊ ጎንደር፣ በምዕራብ ጎንደር አዋሳኝ አካባቢ ትምህርት ቤቶች ተዘግተው ነበር። ስለዚህ አሁን አንጻራዊ በሆነ መንገድ ትምህርት ቤቶች እየተከፈቱ ይገኛሉ፣ ከትናንት ሰኞ ጀምሮ ማለት ነው።
በተለይ በአዋሳኝ ወረዳዎች ትምህርት ለማስጀመር የተወሰነው በጸጥታው ስጋት እንደሌለና ለወደፊቱም እንደማይኖር በመረጋገጡ ነው ብለዋል ዶክተር ይልቃል።
ጸጥታው በቀጣይም አሁን እንዳየነው የህብረተሰቡ ተሳትፎ በጣም ከባድ ነው፣ ጠንካራ ነው። የአካባቢውን ሰላም ለመጠበቅ ከፍተኛ ተነሳሽነት አለ እና ይሄ ሰላም የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል የሚል እምነት ስላለን በጸጥታ በኩል የሚያስፈራ ነገር የለውም ማለት ነው።
ከዚህ ጋር በተያያዘ የ8ኛ ክፍል ክልላዊ ፈተናን በመጪው ታህሳስ ከ12 እስከ 14 እንደሚሰጥ ጠቁመዋል። የ12ኛ ክፍል ብሔራዊ ፈተና ደግሞ የትምህርት ሚኒስቴር በሚያወጣው መርሃ ግብር ይገለጻል ብለዋል።
በኮቪድ ምክንያት ትምህርት ቤቶች ለረጅም ጊዜ በመዘጋታቸው በዚያ የተነሳ በተሟላ መንገድ ትምህርቱ ባይጠናቀቅም ትምህርት ከተከፈተ ጀምሮ በተወሰነ ደረጃ ማካካሻ ለመስጠት ጥረት በመደረጉ አሁንም ይሄ ህግን የማስከበር በክልላችን አዋሳኝ አካባቢዎች በመጣ የጸጥታ ችግር ምክንያት ተዘግተው የነበሩት ለተወሰነ ጊዜም ቢሆን ተማሪዎች በስነ ልቦናቸው እንዲዘጋጁ ለማድረግ ታስቦ ምናልባት ከዚህ ደግሞ የተራዘመ ጊዜ ቢሄድ የበለጠ ቀሪውን የትምህርት ዘመን ስለሚጎዳው እና ተማሪዎች እንዲጨናነቁ ስለሚያደርግ በመሆኑ ባለችው ጊዜ አጣጥመን ፈተናው ያው ከታህሳስ 12 እስከ ታህሳስ 14 ባለው ጊዜ እንዲሰጥ ወስኗል ማለት ነው። በዚህ አመት 8ኛ ክፍል የሚያስፈትኑ ትምህርት ቤቶች ወደ 5162 ትምህርት ቤቶች ናቸው። በእነዚህ ትምህርት ቤቶች በመደበኛ በማታም እና በግልም በአጠቃላይ ወደ 415,130 ተማሪዎች ይፈተናሉ ብለን እንጠብቃለን። ስለዚህ እነዚህ ተማሪዎች የተደራረበ ችግር እያጋጠማቸው በጥናታቸው ላይ በትምህርታቸው ላይ ከፍተኛ ጉዳት የደረሰባቸው ቢሆንም ያለውን ወቅታዊ ሁኔታ የሚታለፍ መሆኑን በመረዳት ታህሳስ 12 እስከ 14 የሚሰጥ በአጭር ጊዜ ቢሆንም መሸበር መጨነቅ ተማሪዎች አይገባቸውም።
በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ የሀገሪቱ መንግስት ህግን የማስከበር ዘመቻ ሲያካሂድ መቆየቱና ከዚሁ ጋር ተያይዞ በተለይ በአዋሳኝ አካባቢ ያሉ ትምህርት ቤቶች ሙሉ በሙሉ ተዘግተው እንደቆዩ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ጾታዊ ጥቃትን በተመለከተ የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሯል። በየአመቱ ለ16 ቀናት ብርቱካናማ ዓለም በሚል ርዕስ በተለያዩ መሪ ቃሎች የሚከበረው ዘመቻ ዘንድሮም ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚሉ ሐሳቦችን ይዟል። በዚህ ዘመቻ ላይ በየአመቱ በሰፊው እንቅስቃሴ የሚያደርጉት የአዲስ አበባ ዩኒቨርሲቲ የየሎ ሙቭመንት አባላት ዘንድሮ በኮቪድ-19 እና በተለያዩ ሀገራዊ ጉዳዮች ምክንያት ዘመቻውን በድረገጽ ላይ ብቻ ለማድረግ ተገደዋል። ኤደን ገረመው የአራተኛ ዓመት ተማሪና የእንቅስቃሴውን አስተባባሪ የሆነችውን ማህሌት ታደሰን አነጋግራ ተከታዩን አዘጋጅታለች።
የዓለም የጤና ድርጅት ሪፖርት በዓለም ላይ ከሶስት ሴቶች አንዷ የአካላዊና ጾታዊ ጥቃት ሰለባ እንደሆነች ይጠቁማል። በየአመቱም በጾታዊ ጥቃት ዙሪያ ለ16 ቀናት የሚቆይ ዘመቻ የተለያዩ ጾታ ተኮር እንቅስቃሴዎችን በሚያደርጉ ተቋማትና ቡድኖች በኩል ይካሄዳል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት እንቅስቃሴ አስተባባሪ ማህሌት ታደሰ ስለ ዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ እንዲህ ታስረዳለች።
ከተቋቋምን ጀምሮ እንደምናደርገው አቀፍ ደረጃ የሚከበረውን የአስራ ስድስት ቀናት ዘመቻ አብረን እናከባለን። አላማው ያው ጾታ መሰረት ያደረገ ጥቃት ይቁም በሚል እንደመሆኑ እኛም አብረን የዓለም አቀፍ መሪ ቃሉን በመከተል እናከባለን ማለት ነው። በዚህም አመት ልክ እንደሌላው አመት እንደሌሎቹ አመቶች ለማክበር አስበናል። ግን ያው ግቢ ውስጥ ያለው እንቅስቃሴ አነስተኛ ስለሆነና ሁሉም ተማሪዎች ዩኒቨርሲቲ ውስጥ ስለሌሉ በዋነኝነት ማህበራዊ ሚዲያ ላይ በእኛ በኩል የተለያዩ መልእክቶችን ለህብረተሰቡ እናጋራለን። ከዛ ባለፈ ብርቱካናማ ዓለም ነው የሚባለው በአስራ ስድስት ቀናት ዘመቻ ውስጥ ሁሉም ሰው ፕሮፋይሉን ብርቱካናማ በማድረግ እና ዘመቻውን በመቀላቀል አጋርነቱን መግለጽ ይችላል ማለት ነው። ከዛ ባለፈ ደግሞ ከሌሎች አጋሮቻችን ጋራ ዌቢናር እና ሌላም ውይይቶችን ለማዘጋጀት
የዘንድሮ የጸረ ጾታዊ ጥቃት የ16 ቀናት ዘመቻ ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚል መሪ ቃል ሲኖረው በተለይም በኮቪድ-19 ምክንያት ለጾታዊ ጥቃት ተጋላጭ የሆኑ ሴቶችን ታሳቢ ማድረጉን ማህሌት ታስረዳለች።
ምንደር አቀፍ ወይም ዓለም አቀፍ አለመረጋጋቶች በሚመጡበት ጊዜ በቅርቡ ልክ በኮቪድ እንዳየ ነው ጾታን መሰረት ያደረጉ ጥቃት ቁጥሮች ይጨምራሉ እና እንደዚህ አይነት ነገሮች በሚፈጠሩበት ጊዜ የምናደርገው ድጋፍ፣ የምንሰጠው ምላሽ እንዲሁም ደግሞ እኚህ ችግሮች እንዳይፈጠሩ የምናደርገውን እንቅስቃሴዎች በአጠቃላይ ለማየት ነው እና እነሱን አቴንሽን ለመስጠት ነው በዋነኝነት ይህንን መሪ ቃል የተመረጠው ማለት ነው።
የአዲስ አበባ ዩኒቨርሲቲ የስነ ጾታ ቡድን የሆነው የሎ ሙቭመንት ከዚህ ቀደም የተለያዩ ሙዚቃዊ ትዕይንቶችን፣ የፎቶግራፍ ኤግዚቢሽኖችን የሚያካሄድ የነበረ ሲሆን ዘንድሮ ግን በኮቪድ-19 ምክንያት ሙሉ ለሙሉ እንቅስቃሴውን በድረገጽ ላይ ለማካሄድ መገደዱን ማህሌት ትገልጻለች። ከዚህም ጋር ተያይዞ በኮቪድ-19 ወረርሽኝ ወቅት የጨመረውን ጾታዊ ጥቃትን በመከላከሉ ረገድ የተለያዩ እንቅስቃሴ ሲያደርጉ ለነበሩ ተቋማት እውቅናና ምስጋና ለመስጠትም መርሃ ግብሮችን እያዘጋጁ መሆኑን ማህሌት ታስረዳለች።
በዋነኝነትም ልናደርግ ያሰብነው በእነዚህ ጉዳዮች ላይ ውይይትን መስጠት እናም ደግሞ ምላሽ ሲሰጡ የነበሩ ቀድመው ሲገኙ የነበሩ እና በኮቪድም ሆነ በሌሎች ችግሮች ጊዜ የሴቶችን ጥቃት ለመከላከል እና ጥቃት የደረሰባቸውን ሰዎች ደግሞ እርዳታ ለማድረግ ሲንቀሳቀሱ የነበሩ ተቋማትን እውቅና ለመስጠት ነው።
ማህሌት አክላም በዚህ ዘመቻ ላይ ብዙዎች መሳተፍ እንዳለባቸው በመጥቀስ መሪ ቃሉን መሰረት በማድረግም ጸረ ጾታዊ ጥቃት እንቅስቃሴዎች እንዲተገበሩ ጥሪ ታቀርባለች።
አንደኛ ልክ እንደ መሪ ቃላችን ሁሉም ሰው በእንደዚህ አይነት ሁኔታዎች ላይ ሊፈጠሩ የሚችሉ ወይም ሊባባሱ የሚችሉ ጥቃቶችን ግንዛቤ በመውሰድ ለመከላከል እና ደግሞ ጥቃት የደረሰባቸውን ሰዎች ደግሞ ድጋፍ ለመስጠት የበኩሉን እንዲያደርግ ላሳስብ እወዳለሁ። ከዛ ባለፈ ደግሞ ሁልጊዜ በየአመቱ እንደምንለው ማንም ሰው ጥቃት ላለመፈጸም ሲፈጸም ዝም ብሎ ላለማየት እና ለሚፈጠሩ ጥቃቶች ደግሞ ማስተባበያ ላለመስጠት የየበኩሉን ቃል እንዲገባ ለማሳሰብ እወዳለሁ።
የ16 ቀናት ብርቱካናማ ዘመቻ ለቀጣይ 10 ቀናት የሚቀጥል ይሆናል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሳይበለን መልካም ምሽት።